ረክ የተመሰገንክ ሎል ጌታ እጅግ አርገና መሰገንሃለን ከፍ ከፍ እናደርጋለን ጌታችን ሆይ የዳንበትን የተቀደስንበትን ጌታ ሆይ የበረከት ምንጭ ሆነውን የእግዚአብሔር ልጅ የናዝሬቱ የኢየሱስን ስም በዚህ ቦታ እንጠራለን። በስመ ጥላ ስር ተሰብስበን ለነማረው ለናውቀው ለነረዳው የምትፈልገውን ነገር ሁሉ ጌታ ሆይ እንድትሰጠን እንድታስተምረን ለምንሃለን። እግዚአብሔር ሆይ የጊዜ በፊትህ ያማረ ይሁን። ሉል ጌታ ሆይ እጅ በመህረት በዚህ ቦታ ተዘርጋልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ትንሽ ኮምፒውተሩ አስቸግሮኝ ይገርማችኋል። እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። እዚህ ላይ ሪቫይዝ ለማድረግ እንድንችል እንዲረዳን ያወጣቸው ማስታወሻዎች አሉ። ወደ ኋላ ትንሽ ከለስ አርገን አንድ ጊዜ ባትሪው ሙልጭ ብሎ ስላለቀ ጌታ ይመስገን። ቻርለስ ሆጅ የተባለ አንድ እግዚአብሔር ሰው ሲናገር ምን አለ? ለክርስቲያን በክርስቶስ ውስጥ መሆን የህይወቱ ምንጭ ነው። ለክርስቲያን ክርስቶስን መምሰሉ የህይወቱ አጠቃላይ ፍጻሜ ነው። ለክርስቲያን ከክርስቶስ ጋር መሆኑ የደስታው ህልውና ነው ይላል። በክርስቶስ ውስጥ መሆን እና ክርስቶስን መምሰል ከክርስቶስ ጋር መሆን እና ይሄ ደቀ መዝሙር ትምህርት ስንማር ደጋግሜ የነገርኳችሁ ስልጠና አይደለም። የደቀ መዝሙር ትምህርት ሰዎች ስልጠና አድርገው ይወስዱታል። ደቀ መዝሙር ትምህርት ተመረያለው ይላሉ። ደቀ መዝሙርነት ግን በጣም የተለየ ነገር ነው። ጌታ ኢየሱስ ክርስቶስ እንደ መሰረታዊ የሆነ ቲም አርገን በወሰድ ነው በዮሐንስ ወንጌል 15 ላይ በኔ ኑሩ እኔም በማን በእናንተ የሚል ነው። ስለዚህ የደቀ መዝሙር ህይወት አንድ አማኝ ከጌታ ከኢየሱስ ክርስቶስ ጋር ያለው የህይወት ትስስር ላይ የሚመሰረት ነው እንጂ በስልጠና እንደ ሙያ የሚማረው ነገር እንዳልሆነ ነው ምናየው። ያንን ክፍል በቅጡ ስናጠናው ዮሐንስ ወንጌል ምዕራፍ 15 የሚናገራቸው በርካታ ነገሮች አሉ። እኔ የወይን ግንድ ነኝ እናንተ ምንድን ናችሁ? ቅርንጫፎች ናችሁ ይላል። ገበሬውም አባቴ ነው ይላል። በእኔ ባትኖሩ እኔም በእናንተ ከራሳችሁ ምን አታረጉም ነው የሚለው ጌታ። ፍሬ ልታፈሩ አትችሉም ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ፍሬ ማፍራትን ደቀ መዝሙር ሆኖ መኖርን ከሱ ጋር የተሳሰረ ህይወት ለሚኖሩ ሰዎች የተገባ ህይወት አድርጎ እንደሚያስተምር ያ ክፍል በጣም ግልጥ የሆነ ነገር ይናገራል። አውጥተን እንመልከተው። ዮሐንስ ወንጌል ምዕራፍ 15 ከደቀ መዝሙር ትምህርት ጋር ምን ያህል እንደሚያያዝ ማየት ትችላላችሁ። እና በዚህ ክፍል ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የሚናገራቸው ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይህቺና ተዛዜ ይህችናት ነፍሱን ስለወዳጆቹ ከሚሰጥ በቀር ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ። እኔ መረጥኋችሁ እንጂ እናንተ ምን አላረጋችሁኝም? አልመረጣችሁኝም። ልብ በሉ፣ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። በአጠቃላይ ይህ ክፍል በቅጡ የሚያሳየን ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንዴት በተጠጋጋ ሕይወት ከእርሱ ጋር ሊኖሩ እንደሚገባ ያሳየናል። እንደ ባሪያ አይደለም ያዘዛቸው፣ እንደ አገልጋይ አይደለም ጌታ ያዘዛቸው፣ እንደ ወዳጆች እንደሆነ እንመለከታለን። ስለዚህ የደቀ መዝሙር ሕይወት ከጌታ ከኢየሱስ ክርስቶስ ጋር ያለ የወዳጅነት የወገንነት ሕይወት ላይ የተመሰረተ ነው እንጂ ትምህርት፣ ስልጠና፣ ይህን ተማርኩ ይህን አወቅኩ የሚባል እንዳልሆነ በጣም ይህ ክፍል ያሳየናል። ከላይ ከፍ ብንል ቁጥር 9ና 10 አብ እንደወደደኝ እኔ ደግሞ ምን አረኳችሁ? በፍቅሬ ምን አርጉ? አያችሁት? የደቀ መዝሙር ሕይወት በጌታ ፍቅር ላይ ተመስርተን የምንኖረው ኑሮ እንደሆነ እናያለን። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በምን ትኖራላችሁ? አያችሁት? ስለዚህ በፍቅር ላይ የተመሰረተ ሕይወት ነው። ጌታ ኢየሱስ ክርስቶስ የአባቱን ትእዛዝ የጠበቀው ከአባቱ ጋር ካለው ምን የተነሳ ነው? ፍቅር የተነሳ ነው። የደቀ መዝሙር ሕይወት ትምህርት አይደለም፣ ስልጠና አይደለም፣ አላደለም በአንድ ወቅት ክላስ ተሰጥቶን ተማርን ጨረስን የምንለው አይደለም። እና ልብ በሉ ወደ ላይ ጌታ ኢየሱስ ሲናገርኩት ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ምን ያረጋል? ይሲ የደቀ መዝሙር ሕይወት ላይ የተመሰረተ ትምህርት ነው በዚህ በዮሐንስ ወንጌል 15 ላይ የሚሰጠው። ስለዚህ ይህንን ነገር በቅጡ ለማስጨበጥ በጣም ትክክለኛ ነው ብዬ የማምነው በደቀ መዝሙር ትምህርት ውስጥ በዚህ ክፍለ ጊዜያቶች ውስጥ ደጋግመን ያየነው ደቀ መዝሙር በጌታ እንዴት እንደሚኖር፣ ጌታ ደግሞ በዛ ደቀ መዝሙር ውስጥ እንዴት እንደሚኖር። ይሄንን ሳያውቅ አንድ ሰው ደቀ መዝሙር ሆኖ መኖር አይችልም። በሌላ አባባል የቱንም ያህል ሰውን ብታሰለጥኑት፣ የቱንም ያህል አንድ ሰው ቢማር፣ ይሄንን መቼም ማትረዱ ከሆነ ደጋግሜ ነው የነገርኳችሁ፣ ሰው በራሱ በማንነቱ የሚኖረው ኑሮ አይደለም ደቀ መዝሙርነት። ቤተ ክርስቲያን በመኖራችን ብዛት የምናውቀው እውቀት ሊኖረን ይችላል። ቤተ ክርስቲያን የሚሰራውን ስራ ከልምድ ብዛት ልናውቀው እንችላለን። የደቀ መዝሙር ሕይወት ግን በጌታ የሚኖር ነው ሲባል ለየት ያለ ትርጉም እንዳለው መረዳት አለብን። እዚህም መሰረት ስንመለከት ጌታ እንዴት ነው በእኛ የሚኖረው የሚለውን አንስተን ሰፊ ነገሮች ተመልክተናል። ጌታ በእኛ የሚኖረው ጌታ ኢየሱስን ዳግመኛ ስንቀበል ጌታ ኢየሱስ ክርስቶስ በመንፈሱ በውስጣችን ይኖራል። የመንፈስ ቅዱስን ነገር መጨረሻ ላይ አንስቼ ያስተማርኩት ስለ መንፈስ ቅዱስ ነበረ። መንፈስ ቅዱስ የመጀመሪያው ትልቁ ተልእኮ በአማኞች ሕይወት ውስጥ የጸጋ ስጦታ መስጠት አይደለም፣ አገልጋይ ማድረግ አይደለም። የመጀመሪያው የመንፈስ ቅዱስ ተልእኮ ምን መሆን ነው? ልጅነት፣ ልጆች ሊያረገን ነው። እግዚአብሔር ይመስገን። ይሄንን መርሳት ማለት ትልቅ የተዘበራረቀ ነገር ያመጣል። ዛሬ በቤተ ክርስቲያን የምናያቸው ችግሮች ሁሉ ይሄንን ሚዛን ባለመጠበቅ የሚመጣ ነገር ነው። ልጅነት ጌታ ኢየሱስ ክርስቶስ ከቶንም ወደዚህ ዓለም የመጣው ከሕግ በታች የተወለደውን ከሴት የተወለደውን ልጁን ላከ ይላል። ይህን አይተናል ገላትያ ምዕራፍ 4 ላይ ኢየሱስ ክርስቶስ ከሕግ እርግማን የዋጀን ከሕግ በታች ያሉትን የዋጀው እንደ ልጆች ምንድንሆን እንሆን ዘንድ ልጆች ሊያደርገን ነው። ስለዚህ የደቀ መዛሙርት ሕይወት በሉት አገልግሎት በሉት ማንኛውንም በእግዚአብሔር ቤት በመኖር የምናደርገው ነገር ሁሉ የተመሰረተው በምን ላይ ነው? በልጅነት ላይ ነው መጀመሪያ ልጆች እንድንሆን ነው እግዚአብሔር የሚፈልገው። ስለዚህ መንፈስ ቅዱስን سنመለከት የልጅነት መንፈስ ሆኖ መንፈስ ቅዱስን ማናቀው ከሆነ በአገልግሎት እናቀዋለን የሚለው ነገር የተዛባና የተሳከረ መንፈሳዊ መረዳትን ያመጣል። ስለዚህ መንፈስ ቅዱስ የልጅነት መንፈስ ነው። ልጅነት ለመንፈሳዊ ህይወት ለአገልግሎት ለማደግ ፍሬ ለማፍራት ለጸጋ ስጦታዎች ሁሉ መሰረት ቁልፍና ዋና ነገር ነው። በልጅነት ላይ ያልተመሰረተ አገልግሎት በልጅነት ላይ ያልተመሰረተ መንፈሳዊ ህይወት በፍጹም ጤናማ ሊሆን የሚችልበት ነገር የለም። ልጅነት የእግዚአብሔርን ፍቅር ያሳስበናል። ልጅነት የእግዚአብሔርን ጸጋና ውለታ ያሳስበናል። ልጅነት ከእግዚአብሔር ጋር የታረቀንበትን ቤተሰብ የሆንንበትን ያመጣል። በልጅነት መንፈስ ያደገ ሰው በቤተ ክርስቲያን ኃላፊነት ይኖረዋል። የእግዚአብሔርን ቤት ቤቱ ያረጋል። የእግዚአብሔር ልጆች ሁሉ ይወዳል። ከጌታ የተወለደ ከእግዚአብሔር የወለደንን አባት የወደደ የወለዳቸው ልጆች ምን ያረጋል? ይወዳል። ክብር ለእግዚአብሔር ይሁን። ልጅነት በጣም ቁልፍ ነገር ነው ለደቀ መዝሙርነት ይሁት። ምክንያቱም ጌታ ኢየሱስ ክርስቶስ እኛ ውስጥ የሚገባው በመኑ ነው ብለናል። በመንፈሱ ነው። ሮሜ ምዕራፍ 8ን አውጥተን አይተናል። ሮሜ ምዕራፍ 8 ላይ سنመለከት እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በመን አይደላችሁም በስጋ አይደላችሁም ብለናል። በስጋ የሚለውን ቃል አውጥተን ሰፋ ባለ ሁኔታ ተመልክተናል። በስጋ መሆን ማለት ምን ማለት ነው? ብዙ ሰዎች በስጋ ናቸው سنል ምንድን ነው የምናየው? በስጋ ማለት ምን ማለት ነው? በከሌ በስጋ ነው ከሊት በስጋ ነች መቼም ብለን ባንልም በስጋ መሆን ምን ማለት ነው? በስጋ መሆን ምን ማለት ነው? በስጋ መሆን ማለት ከዚህ በፊት በደንበኛ ስናይ በስጋ سنል በስጋ እናንተ ግን በመንፈስ እንጂ በምን አይደላችሁ በስጋ አይደላችሁም ነው የሚለው ጳውሎስ። አይደላችሁም በስጋ አይደላችሁም የሚለው ቃል በጣም ብርቱ ቃል ነው። በስጋ አይደላችሁም። ስንቶቻችሁ ይሄ ነገር እውነቱ ይገባኛል ትላላችሁ? ስንቶቻችሁ ይገባችኋል? እስኪ በስጋ አይደላችሁም ስለራሳችሁ ይሄን ማለት ትችላላችሁ? የጌታ ልጆች ደፍሮ ይሄን የሚላለ ይሄ እንኳን እንደው ለኔ ሩቅ ነው አለን። ብዙዎቻችን እንፈራለን በስጋ አይደለሁም ያመጣሁት ነገር ሁሉ የት እንደሚጋ እዚህ ጋር ይገው ነው ይቅርታ። በስጋ አይደላችሁም ስንቶቻችሁ አይደለሁም ትላላችሁ? በስጋ አይደላችሁም። ሮሜ ምዕራፍ 8 ቁጥር 8ን አውጥተን እንመልከት። ሮሜ ምዕራፍ 8 ይህንን ነገር በጣም መረዳት አለባችሁ። ምክንያቱም በልጅነት ላይ የተመሰረተ እድገት በልጅነት ላይ የተመሰረተ ህይወት በልጅነት ላይ የተመሰረተ ምንድን ነው ያለን? አገልግሎት ነው ያለን። ልጅነት ዋና ነገር ነው። ስለዚህ ልጅነትን መመልከት በጣም በጣም ኢምፖርታንት ነገር ነው። ሮሜ ምዕራፍ 8 ቁጥር 8 ከ8ን ተውና ቁጥር 9ን እንመልከት። አጠር ለማድረግ እናንተ ግን ይላል አይደለም? እናንተ ሲል ማንን ነው የሚለው? የጻፈላቸውን ክርስቲያኖችን ይሄንን የምናምነውን ሁሉ የሚጨምር ነው። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ምን ቢያረግ? በስጋ አይደላችሁ የሚባለው መቼ ነው? ከምን የተነሳ ነው? የእግዚአብሔር መንፈስ ምን ቢያረግ? የእግዚአብሔር መንፈስ በውስጣችን ቢኖር አያችሁት? ስታተሳችንን የሚቀይረው የእግዚአብሔር ልጆች መሆን አለመሆናችንን በስጋ መሆን አለመሆናችንን ቢኖር የሚወስነው የእግዚአብሔር ምን ምድ ቢኖር ነው እኛ ጋር መንፈስ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በአማኞች ውስጥ ሲመጣ የልጅነት መንፈስ ሆኖ ነው የሚመጣው። ማንነታቸውን ሪዲፋይን ያደርጋል። ማንነታቸው ይቀየራል። ስለዚህ የምናደርገው ነገር አይደለም ልጆች የሚያረጋን የተሰጠን ነገር ነው በተቀበልነው ነገር ነው። የልጁ መንፈስ በውስጣችን ገብቶ አባ አባት የሚል ልጅነት መንፈስ መቀበላችን ነው ልጆች የሚያረጋን። ልጅነት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ ባንሆንም እኛ እሱ የኛን የሰው ባህሪ እንደተካፈለ የኛን የርሱ እንዳደረገ የሱ ለኛ እንዲሆንልን ነው። ስለዚህ እኛ አዶፕትድ የሆነን ልጆች ነን። እግዚአብሔር የተመሰገነ ይሁን። ምናልባት ቃሉ ያለመድነው ስለሆነ ካልተ ጉዲፈቻ ይባላል አይደለም? ያልወለዷቸውን። እኛ ግን ጉዲፈቻና ይሄ በጣም የተለያየ ነው። ጉዲፈቻ ሰዎች የራሳቸውን ነገር ለልጆቹ አይሰጡም። የሚሰጡት ሀብታቸው ያፈራውን ልብስ፣ ሀብታቸው ባፈራው ምግብ፣ ሀብታቸውን ሊያወርሷቸውም ይችላሉ። ነገር ግን ልጆቻቸውን ልጆች አድርገው የሚያኖሩበትን የውስጥ ተፈጥሮ ግን አይሰጡም። እግዚአብሔር ግን ለእኛ ከጉዲፈቻ በላይ ነው። ልጁ ውስጥ ያለውን ኢየሱስ ውስጥ የእግዚአብሔር ልጅ ውስጥ ያለውን ኢየሱስ አባ 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 እያለ የሚኖርበትን መንፈስ ነው በውስጣችን የላከው። ክብር ለእግዚአብሔር ይሁን። ስለዚህ እናንተ ጋር የእግዚአብሔር መንፈስ ቢኖር በምንድናችሁ ይላል? በመንፈስ እንጂ በምን አይደላችሁ? በስጋ አይደላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ልጆች መሆናችንን ማንም ሰው በሌላ መንገድ ሊነግራችሁ አይገባም። በዚህ ክፍል እንደምናየው ተመልከቱት፣ በስጋ አይደላችሁም በሉ እስቲ ወገኖቼ። መቼም ይሄ ልትጸልዩበት የሚገባ እግዚአብሔር ሆይ ይህንን ምስጢር አንተ ላውቀው በምትፈልገው ልክ እንዲገባኝ አድርገኝ ማለት ይገባል። ልጅነትን ማወቅ ትልቅ ነገር ነው። አንድ የታወቀ እንግሊዛዊ ሐኪም ሚኒስተር ነው እና ሊሎይ ጆንስ ይባላል። ትልቅ መጽሐፍ ነው በሮሜ ላይ የጻፈው። በጣም ጸሐፊ የሆነ ሰው ነው፣ የተከበረ ሰው። እኔ የእግዚአብሔር ልጅ መሆኔን መንፈስ ቅዱስ በሕይወት የመሰከረበትን ልምምድ ዓለም ሁሉ ዋጋ አርጎ እንኳን ቢከፈል አይመጥንም ብለዋል። ከዚህ የሚበልጥ ትልቅ ነገር በሰው ሕይወት ውስጥ ሊገኝ አይችልም አለ የእግዚአብሔር ሰው። የእግዚአብሔር ልጆች መሆንን ማወቅ ወገኖቼ እንዴት ትልቅ ነገር ነው። ሰዎች ስም ሊያገኙ በዚህ ዓለም ላይ የሆነ ቦታ ላይ ለመታየት ለመሆን የማያደርጉት ነገር የለም። የሰማይና ምድር ፈጣሪ የልዑል እግዚአብሔር ልጅ መሆን መታደል ነው፣ መታደል ነው። ይሄንን የውስጥ እውቀት አድርጎ እግዚአብሔር እንዲሰጣችሁ መጸለይ በጣም አስፈላጊ ነው። የውስጥ እውቀት በጆሮ የሰማሁት የአገልጋዮች ትምህርትና ስብከት ከመሆን አልፎ ራሴንና ማንነቴን ከአምላኬ ከአባቴ ከእግዚአብሔር ጋር እንደ ጌታ ኢየሱስ እግዚአብሔርን አባ 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 እያልኩ መኖር የምችልበት ጸጋ ያለው ሰው መሆን ትልቅ መታደል ነው። እግዚአብሔር የተመሰገነ ይሁን። ተመልከቱት፣ ልጅን በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ልጅነት፣ ወገን የሚሉ ቃላቶች አሉ። የጌታ ኢየሱስ ወገን፣ ወገን ማለት ወንድሞቼ ይለናል ኢየሱስ ወገኖች ሲያረገን። እንደ ባሪያ አይደለም ማዛችሁ አላቸው ደቀ መዛሙርቱን። አይደለም እንደ ባሪያ አይደለም፣ ወዳጆች አድርጌ ነው ይላል። ወገኖቹ ነን። ወገንነት ቤተ ክርስቲያን አባል በመሆን አይመጣም። ወገንነት ቤተ ክርስቲያን ውስጥ የሚሰሩ ስራዎች በመሆን አይመጣም። ወገንነት በመንፈስ ቅዱስ ላይ ነው የሚመሰረተው። ለምን? እዚህ ላይ የሚናገሩን ተመልከቱ፣ የክርስቶስ መንፈስ የሌለው ከሆነ ይኸው የእርሱ ወገን አይደለም። የቤተ ክርስቲያን ቋንቋዎች ልንማር እንችላለን፣ አጸላለይ ልንማር እንችላለን፣ ቤተ ክርስቲያን አሰልጥናን አገልጋዮች ልንሆን እንችላለን። ነገር ግን የኢየሱስ መንፈስ የሌለው ሰው ልጅ ሊሆን አይችልም። የምናረገው ነገር ሳይሆን የምናገለግለው ሳይሆን ልጅነት ከእግዚአብሔር መንፈስ ጋር የተያዘ ነው። ደስ ደስ የሚል ነገር ነው የእግዚአብሔር ልጆች መሆንን ማወቅ። አያችሁት? እዚህ ውስጥ በሙሉ ብትመለከቱት ከልጅነት ጋር የተያዘ ነገር ምስጢር ነው የምታዩት። ቁጥር 12 ተመልከቱ። እንግዲህ ወንድሞች ሆይ እንዳለብን እንደ ስጋ ፈቃድ እንኖር ዘንድ ለስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ስራ ብትገሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ ምንድን ናቸው? የእግዚአብሔር ልጆች ናቸው። ልጅነት ነው መንፈሳዊ ሕይወት፣ አገልግሎት አይደለም። የተለያየ አይነት ሰዎች በአገልግሎት ያስባሉ ራሳቸውን በአገልግሎት። ፕሊዝ ፕሊዝ ፕሊዝ፣ ደቀ መዝሙርነት መሰረቱ ልጅነት ነው። ክብር ለእግዚአብሔር ይሁን። እና እኔ ይህንን ነገር በደንብ ያልጠገቡ ሰዎችን ደቀ መዛሙርት አደረግን ብዬ እኔ በበኩል ያላምንም። ሁልጊዜ ሁልጊዜ ጉድጓዱ መሰረቱ የሚቆፈረው እዚህ ላይ ነው። ክብር ለእግዚአብሔር። ልጅነት በደም የገባው ሰው ልጆችን ያከብራል፣ የእግዚአብሔር ልጆች ያል። በአገልግሎት የጀመረ ክርስትና ህይወት ራሳቸውን ሰዎች ሲክቡ ሲቆልሉ ነው የሚታየው። ኮምፕሌክስ ነው የሚሆኑት። አያችሁት? በልጅነት ግን ቤተሰብነት አለ፣ ወንድምነት አለ፣ እህትነት አለ። በእግዚአብሔር ቤት ሁሉን ክርስቲያን በጌታ አይን ማየት ይመጣል። እኔን ልጅ ያደረገኝ ጸጋ ወንድሜን፣ እህቴን፣ እናንተን ሁላችሁ እንዳደረገ ስለማመን ልጅ ሆኜ ነው በእግዚአብሔር ቤት የምኖረው። ክብር ለእግዚአብሔር ይሁን። ይሄንን ነገር በጣም መረዳት አለብን። ስለዚህ ልጅነት የደቀ መዝሙር ህይወት ላይ የተመሰረተ ነው ስንል ከመንፈስ ቅዱስ ጋር መያያዙን ማወቅ አለብን። የኢየሱስ ክርስቶስ መንፈስ የሌለው ይሄው የርሶ ወገን። ልጅነት ትምህርት አይደለም፣ ልጅነት ስልጣና አይደለም። መንፈስ ቅዱስ በውስጡ ያለው ኢየሱስ በውስጡ ያለው ሰው መሆን ነው። ምክንያቱም የክርስቶስ መንፈስ የሌለው ከሆነ ግን ብቻ አይደለም የለው ቁጥር 10 ላይ ክርስቶስ በእናንተ ውስጥ ቢሆን። ስለዚህ የደቀ መዝሙር ህይወት ጌታ ኢየሱስን በእኛ ውስጥ ምን የሚያደርግ ነው? ክርስቶስ በእናንተ ውስጥ ቢሆን፣ ክርስቶስ በእናንተ ውስጥ ቢሆን። አያችሁት? ክርስቶስ በእናንተ ውስጥ ቢሆን። የሥላሴ ምስጢርን በዚህ ውስጥ እናያለን። አያችሁት? በመንፈሳዊ ነገር ውስጥ በሥላሴ ምስጢር ውስጥ አብ ወልድ፣ አያችሁት? ይህንን በጣም መረዳት አለ። መንፈስ ቅዱስ ስንል አንድ አምላክ ነው የምናመልከው። ምንም እንኳን ሶስቱም የገጽ ሶስትነት ቢኖራቸው አብ አብ ነው፣ አብ ወልድ አይደለም፣ ወልድም አብ አይደለም። እና ይሄ የአብነትና የወልድነት የመንፈስ ቅዱስነት ገጽ ማለት እያንዳንዳቸው አብ አብ ነው፣ ወልድ ወልድ ነው። በአብ በአብነት ነው የሚታወቀው፣ ወልድ በወልድነት ነው የሚታወቀው፣ መንፈስ ቅዱስ በመንፈስ ቅዱስነት ነው የሚታወቀው። ነገር ግን ስንት አምላክ ነው የምናመልከው? አንድ አምላክ። በሌላ አባባል የአብ የወልድና የመንፈስ ቅዱስ ህብረት ማለት አይደለም አምላክ ማለት። ሶስቱ አንድ ሆኖ በቃ አንድ አምላክ ነው ብለው የሶስት አማልክቶች ህብረት አይደለም። አንድ አምላክ ስንል አምላክ ማለት ወይም መለኮትነት ማለት ምስጢሩን ማወቅ አለብን። አምላክ መለኮትነት፣ መለኮትነት ለሶስቱ የሚከፈል አይደለም። አንድ መለኮት መለኮታዊ ኑባሬ አንድ ነው። አንዱ መለኮት በሶስት ገጽ ነው ያለው። እና ይሄንን ለሰው ለማስረዳት እጅግ በጣም አስቸጋሪ ነው። ብዙ ሰዎች ብዙ ምሳሌ ለመስጠት ይፈልጋሉ። ውሃን፣ የሰውን ተፈጥሮ፣ የተለያየ ነገርን ያሳያሉ። ፀሐይን፣ ብርሃን፣ እንደዚህ የተፈጥሮ ምሳሌዎች የእግዚአብሔርን ማንነት ዲስክራይብ ሊያደርጉ አይችሉም። ስለዚህ ይሄ አንዱ አምላክ በሶስት ገጽ አለ ማለት አሁን ከምንማረው ትምህርት አንጻር ብቻ ባሳያችሁ፣ ለምሳሌ እግዚአብሔር ፍቅሩን ለኛ ለሰው ልጆች እንዴት ገለጠ ብንን፣ አንድ ልጁን በምን በማረግ በመስጠት፣ በወልድ መከራ፣ በወልድ ሞት፣ በወልድ ማዳን ስራ የማን ፍቅር ተገለጠ? የአብ ፍቅር። አያችሁት? መንፈስ ቅዱስ ደግሞ በሮሜ ምዕራፍ 5 መሰረት የእግዚአብሔር ፍቅር በምን ፈሰሰ ይላል? በመንፈስ ቅዱስ። ስለዚህ አንዱ የሚያደርገው ወልድ የሚያደርገው ሁሉ ማን የሚያደርገው ነው? እሺ፣ ሶስቱም የሶስቱ ተሳታፊነት ሳይኖር መዳን የሚባል ነገር የለም። እሺ፣ አንዱ ባደረገው ነገር ሌላው አለ። አብ በልጁ ሆኖ ዓለምን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። አያችሁት? ወልድ ያለው ማን አለው? አብ አለው። አያችሁት? ስለዚህ መንፈስ ቅዱስ እኛ ውስጥ አለ ማለት ማን አለ ማለት ነው ይለናል ሮሜ ምዕራፍ 8። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይልና ክርስቶስ በእናንተ ውስጥ ቢሆን ይላል። ስለዚህ መንፈስ ቅዱስ እኛ ውስጥ አለ ማለት ማን አለ ማለት ነው? አብም አለ፣ ወልድም አለ፣ መንፈስ ቅዱስም አለ ማለት ነው። ክብር ለእግዚአብሔር ይሁን። አንዱን አገኘን ማለት ምን ማለት እንደሆነ ፕሊስ ሊስን። ወልድን ስናገኝ የመለኮትን ሁለመና እናገኛለን። መንፈስ ቅዱስንም አለን ስንል የመለኮትን ሁለመና እናገኛለን። መለኮት ሳይከፈል በሁለመናው እናገኘዋለን። አንዱን ካንዱ ልንለይ አንችልም። ምንም እንኳን አብ የራሱ ገጽ ቢኖረው፣ ወልድ የራሱ ገጽ ቢኖረው፣ መንፈስ ቅዱስ የራሱ ገጽ ቢኖረውም አንዱን አገኘን ማለት ሌላውም አለ ማለት ነው። በመንፈሳዊ ትምህርት ውስጥ እግዚአብሔር ይመስገን። ስለዚህ በዚህ ቦታ ላይ ቁጥር 10 ላይ ምንን ክርስቶስ በእናንተ ውስጥ ቢሆን ይላል። ለምን መንፈስ ቅዱስ እኛ ውስጥ አለ ማለት ማን አለ ማለት ነው? ክርስቶስ እኛ ውስጥ አለ ማለት ነው። ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ በመንፈሳዊ ነገር ውስጥ ክርስቶስ በእኛ ውስጥ የሚለው ቃል እግዚአብሔር በእኛ ውስጥ መኖሩን የሚያሳይ ነው። ለዚህ ነው ሐዋርያ ጳውሎስ እናንተ የሕያው እግዚአብሔር ምንድናችሁ ይላል? ቤተ መቅደስ ናችሁ ይላል። የሕያው እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ ክርስቶስ በእኛ ውስጥ አለ ማለት የእግዚአብሔር መንፈስ አለ ማለት ነው። ክርስቶስ ራሱ አለ ማለት ነው። እግዚአብሔር አብ አለ ማለት ነው። መለኮት በውስጣችን አለ ማለት ነው። እኔ እንደሚገባኝ እንደምረዳው ህይወታችሁ እንዲለመልም በአገልግሎትም በግል ህይወትም ከእግዚአብሔርም ጋር ያላችሁ ነገር እንዲያምር ጉዝጓዙ ዋናው መሰረቱ የመንፈሳዊ ህይወታችሁ ምስጢር እዚህ ጋር ነው ያለው። እግዚአብሔር የተመሰገነ ይሁን። ውስጣችን ያለውን ጌታ ባደረበት ክብሩ እኛ ጋር ሊሆን በሚፈልግበት ክብሩ ካስተናገድነው ነው ሌላው ነገር የሚያምረው። You don't need to worry how to be a minister, how to preach, how to teach, how to... እነዚህ ነገሮች ቴክኒክ ስንማር ብንውል ቤተ ክርስቲያንን አጽሟን ያስቀረውን ባዶ የሆነ እርቃን ነገር ነው የምናመጣው። ነገር ግን ክርስቶስ በእኛ ውስጥ ግን ቢሆን እሱም ብናስተናግደው እንዴት ያለ ነገር እንደሚሆን ማሰብ አለብን። ስለዚህ ክርስቶስ በእኛ ውስጥ መሆኑ ከልጅነት ጋር የተያዘ ነው እና ይህ በመንፈስ ቅዱስ አማካኝነት የሚሆን ነው እና ይሄ ደግሞ አብንም ወልድንም መንፈስ ቅዱስን በውስጣችን የሚያደርግ ነው። በተግባራዊ ህይወት ይሄን እንመለከታለን። ይሄን እንግዲህ በተለያየ አይነት መልክ እንግዲህ አሁን ሪቫይዝ ያረኩት እንደሆነ መቼም ይገባቸዋል አይደለም? ሪቫይዝ ያረኩት ነው በተለያየ ቋንቋ ልግለጠው እንጂ። ስለዚህ መንፈሳዊ ህይወትን ስንኖር ወደ ፕራክቲካል ነገር እናመጣዋለን አያይዘ ነው። ከዛ በኋላ የሚቀጥሉት ሳምንታቶች ተግባራዊ ህይወት ውስጥ እንመለከታለን። በተደጋጋሚ ያየነው ነገር አለ። አንደኛ ዳግመኛ ስንወለድ ለውጥ የመጣው በመንፈሳችን ላይ እንደሆነ ነው የምናየው። ተመልከቱት ቁጥር 10 ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ ይላል። ምናችሁ? ሰውነታችሁ በምን ምን ይላል? ሰውነታችሁ በኃጢአት ምክንያት የሞተን። አሁን የዳነ ሰውነት አይደለም ያለን፣ ሊሞት የሚችል ሊታመም የሚችል ወደፊት የሚድን አካል ነው ያለን። መንፈሳችሁ ይላል። መንፈሳችሁ እስቲ በሉ። መንፈሳችሁ ግን ምንድን ነው ይላል? በጽድቅ ምክንያት ምንድን ነው? ሕያው ነው። ሊስን 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 መንፈሳዊ ነገሬ ያለው መንፈሴ ውስጥ ካለው ነገር ጋር ነው እንጂ የሚያዘው ከአካላዊ ነገር ጋር ከውጭ ነገር ጋር አይደለም። መንፈሴ ውስጥ ካለው ነገር ጋር ነው። መንፈሳችሁ በጽድቅ ምክንያት ሕያው ነው። ስለዚህ አማኞች በውስጣቸው በመንፈሳቸው ውስጥ የሚካሄደውን የመንፈስ ቅዱስን ሥራ ከልጅነት ተነስቶ ምሪት በሉት፣ አገልግሎት በሉት፣ የጸጋ ስጦታ በሉት፣ ማንኛውም ነገር በመንፈሳችን ውስጥ የሚካሄድ እንደሆነ ማወቅ አለብን። ለምን? መንፈስ ቅዱስ የሚሰራቸው ስራዎች ሁሉ በመንፈሳችን ውስጥ ነው የሚካሄዱት። ስጋችን፣ ውጫዊ አካላዊ ህይወታችን very important ነው። ስጋችሁ የእግዚአብሔር ቤተ መቅደስ ነው ይላል። የምንሰበሰበው እዚህ ቤተ ህንፃ ውስጥ ነው። ይሄን ቦታ እናከብራለን። ግድግዳውና ጣራው በዚህ ውስጥ ያሉት ጉዝ ነገሮች በራሳቸው ምንም ስለሆኑ ሳይሆን በዚህ ቦታ እኛ ስለምንመጣ እግዚአብሔርን ስለምናከብር ይሄ ቦታ ቁሻሻ እንዲሆን አንፈልግም። ስሙን ጠርተን የምናመልክበት ቦታ ስለሆነ ይህን ክፍል በተቻለ መጠን የኛ ቢሆን ብናስጌጠው ሁሉ ደስ ይለናል። መብቱ ስለሌለን ሰኞ እስከ አርብ ድረስ ይሄ ዴኬር ስለሆነ ለሌላው ስራ ስለሚውል እንደፈለግን ማድረግ ስለማንችል ነው። ስለዚህ ይሄ እግዚአብሔር ማደሪያ ቤት ነው ብለን ግድግዳውና እንትኑን አንሳለመውም ወይም የተለየ ነገር አናደርግለትም። ልናፈርሰው እንችላለን፣ አዎ። ልንቀይረው እንችላለን፣ አዎ። ልንቀባው እንችላለን፣ አዎ። ሰውነታችን ልክ እንደዚህ ነው። ሰውነታችን በእግዚአብሔር የተፈጠረ ነው፣ ክቡር ሰውነት ነው። ስለዚህ በዚህ ሰውነታችን ውስጥ ያደረ ጌታ አለ፣ ክርስቶስ በእናንተ ውስጥ ቢሆን የተባለ። ስለዚህ ይህን ሰውነታችንን አክብረን ነው የምንይዘው። ማን ስላለበት? ጌታ ስላለበት። ክብር ለእግዚአብሔር። እዚህ እሁድ ነው የምንሰበሰበው፣ ላፍታ ነው የምንገናኘው። ውስጣችን ግን ያለው ጌታ እቤትም ስንሆን አለ፣ ስራ ቦታ ስንሆን አለ፣ የትም ቦታ ስንሆን አለ። የኢየሱስ ቤተ መቅደስ የምንሆነው ቤተ ክርስቲያን ስንመጣ አይደለም፣ ስንጸልይ አይደለም፣ ሁልጊዜ ነው። የእግዚአብሔር ቤተ መቅደስ ናችሁ ማለት የሚያስፈራ ትልቅ 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 መንፈሳዊ ኦፖርቹኒቲ ነው፣ ለኛ ጸጋ ነው። እስኪ ራሳችሁን አስቡ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ። አካላዊ ነገራችንን የምንበላው፣ የምንጠጣው፣ የምንለብሰው ለሰውነታችን ጥንቃቄ ስናደርግ ፕራይመርሊ እኛ በሰው ከሰዎች ጋር ያለንን ማህበራዊ ነገር ብቻ አስበው እንደሚኖሩ ሰዎች አይደለንም። ሰውነታችን የእግዚአብሔር ምንድን ነው? ማደሪያ ነው፣ የመንፈስ ቅዱስ ማደሪያ ነው። ክብር ለእግዚአብሔር ይሁን። ሰውነታችሁን ኬር ማድረግ አለባችሁ። እያችሁት? ልክ ይህንን ቦታ ተመልከቱ፣ አስዩም አድርጉ። እዚህ ስብሰባ ስናረግ ቢቻለን ቢሆንልን እንደው ይሄ ህንፃ በኛ ቢሆን እኔ እዚህ ሁሉ ስዕል እንድናሰራ ጠይቄያቸዋለሁ ነጮቹን። እውነቴን ነው የምነግራችሁ። እና ዴይኬር አለ ብለው ዴይኬሩ እንዴት ይሆናል አሉ። ለዴይኬሩ የሚመጥን ደግሞ ዴይኬሩንም አንድ ላይ አድርገን ደግሞ ምን አይነትን ብናደረግ ነው ጥሩ የሚሆነው አብሮ ከሃይማኖት ጋር ባሄድ። እውነቴን ነው የምነግራችሁ፣ እግዚአብሔርን ስሙን የምንጠራበት ቦታ ስለሆነ ይሄ የእኛ ህንፃ ቢሆን ከሰኞ እስከ እሁድ ድረስ የኛ ብቻ ቢሆን እንዴት እንደምናሳምረው ይታያችሁ። እህቶች በሙያችሁ ችሎታ ያለው በችሎታው ይሄ እግዚአብሔር ቤት የምናመልክበት ነው ብለን ጥሩ እናደርገዋለን። ግን አምላካችንን ከህንፃው ጋር አላደለም አናስተሳስረውም፣ አላደለም አንስመውም፣ አንሳለመውም ግድግዳውን። ግን የምንሰበሰብበት የአምላካችን ስም እንጠራበት ነው። ቤታችን ሰዎች እንግዳ ሲመጣ መሬቱ ላይ ሁሉ ቁጭ ብለው የሚበሉ ነው የሚመስለው? አይደለም፣ ሁሉ እናጸዳለን። እኔ እንደው ኢንስፔክተር ነው እንዲመጣው ቤታችን ላለው አንዳንድ የሹስ ተጸዳ። ምክንያቱም በቃ መተው ጓዳ ሁሉ አጸዳቸው፣ ዛሬ እንደምንመጣ እያወቃቸው ምናምን የሚያው ቼክ የሚያደርጉ ይመስላል። ቤቱ እንዳለ ዲቴል ነው የሚመጣው። እና እንግዳ ማለት በቃ ኢንስፔክተር ይመስላል፣ ቤታችንን ጽዳት የሚቆጣጠር አይደለም። ነገር ግን ውድ ወገኖቼ እግዚአብሔር እሳ እኛ ውስጥ እንዳለ ስናይ እንዴት ነው እግዚአብሔር እኛ ውስጥ እንዳለ ስናይ ይሄንን መርሳት የለብንም። ስለዚህ ሰውነታችን ምንም እንኳን በኃጢአት ምክንያት ሟች ቢሆን መዳኑን ወደፊት ቢጠብቅ፣ ሰውነቱን ችላ የሚል ክርስቲያን፣ በሰውነቱ እግዚአብሔርን ማከብር ክርስቲያን እግዚአብሔርን አከበረ ማለት አይቻልም። ለምን? መንፈስ ቅዱስ እዚህ ሰውነታችን ውስጥ ነው ያለው። እግዚአብሔር ይመስገን ከእኛ ውጭ አይደለም ያለው። መንፈሳችን ውስጣችን ያለ ነገር ነው፣ የእግዚአብሔር መንፈስ ያደረበት ቦታ ነው። እንግዲህ ይሄ የልጅነት መንፈስ አባ አባባ የሚለው የት ነው? እሱ ውስጣችን ሆኖ ነው አባ አባባ የሚለው። አያችሁት? ይሄ የልጅነት መንፈስ አባ አባባ ብሎ ከእግዚአብሔር ጋር የሚልበት ምክንያት ምንድን ነው? መሰረታዊው ግንኙነት ከአምላካችን ጋር የባሪያና የምን አይደለም፣ የባሪያ አሳዳሪ አይደለም፣ የአባትና የምንድን ነው? የልጅ ነው። ዋው! ዋት ቢዩቲፉል ላይፍ! ዋት እንዴት ያለ ጸጋ ነው እግዚአብሔር የሰጠን፣ አባ 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 እያለን እግዚአብሔርን። ስለዚህ በውስጣችን የሚገለጠው ምንጊዜም በልጅነት ነው። ስንጸልይም ልጅነት ነው ዋና መሰረታዊ ነገር። እግዚአብሔር ጋር እንደ አቤቱተኛ አይደለም የምንሄደው፣ እንደ ባዕድ አይደለም የምንሄደው። እልፍኛ አስከልካይ አያስፈልገንም። እኔ ብዙ ጊዜ ክርስቶስን አማላጅ አይደለም እያሉ በግትልትል መሰላል በጻድቃን ቅዱሳን እንሂድ ሲሉ ሰዎች በቃ እንዴት እንደሚሰማኝ ላስረዳችሁ አልችልም። ኢየሱስ ክርስቶስ አባ 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 የሚለውን መለኮት የሆነውን መንፈስ ቅዱስን አብ ወልድ መንፈስ ቅዱስን አንዱን አምላክ በውስጣችን ያስገባውን ኢየሱስ ክርስቶስ ይህንን ሰው ችላ ብሎ እንዴት እንደሚሆን ተመልከቱ። ስለዚህ አባትነት የጌታ የኢየሱስ ክርስቶስ የእግዚአብሔር አባትነት ክርስቶስ በውስጣችን ባስገባው በመንፈስ ቅዱስ የሚካሄድ ነገር እንደሆነ መርሳት የለብንም። እግዚአብሔር የተመሰገነ ይሁን። ይህንም በደንብ አያችሁ ወገኖቼ፣ አስተዋላችሁ? ስለዚህ መንፈስ ቅዱስ ምንጊዜም ሲገለጥ ልጅነትን መሰረት ያደርጋል። አገልግሎት አይደለም፣ ጸጋ ስጦታ አይደለም። በቤተ ክርስቲያን ውስጥ በየትኛውም ሁኔታ መታየት ምንፈልግ በእነዚህ ነገሮች ላይ መሰረትም የደቀ መዝሙር ህይወት በልጅነት መሰረት ላይ የቆመ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ክርስቶስ በእናንተ ውስጥ ቢሆን ይላል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት ምን ያደረገ ነው? የሞተ ነው። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። እንዴት ደስ የሚል ነገር ነው! መንፈሳችንን ሕያው ያደረገው ጽድቅ ምንድን ነው? ልብ በሉ፣ ይህን ትምህርት ስንማር በተደጋጋሚ ያየነው ነገር አለ። ደህንነት ክርስቶስ በታሪክ ውስጥ በአንድ ወቅት መጥቶ ሰርቶ የጨረሰው ሥራ አይደለም። ደህንነት ጌታ ኢየሱስ ክርስቶስ ከማንነቱ ጋር የተያዘ ነገር ነው። ደጋግመን ያየነው አንድ አባባል አለ። የእርሱን በሉት እስቲ፣ እሺ፣ ለእኛ ሊያደርግ የእኛን ለእርሱ አደረገ። አያችሁት? ጌታ ኢየሱስ ክርስቶስ የእሱን ልጅነቱን አያችሁት? የልጁን መንፈስ በውስጣችሁ ላከ ይላል። እንደ ልጁ አባባ ብለን እንድንኖር ኢየሱስ ክርስቶስ የእርሱን ለእኛ ሊያደርግ የእኛን የማን አደረገ? የእርሱ አደረገ። እኛ የእግዚአብሔር ልጆች ያልነበርነውን ኢየሱስ ክርስቶስ የእግዚአብሔር ልጅ መጥቶ የሰውን ሁለመና ባህሪ ገንዘቡ አድርጎ ምን አደረገ? ተካፈለ። ጌታ ኢየሱስ ክርስቶስ ሰው የሆነው በድራማ መልክ አይደለም። እስከ መስቀል ለሆነ ላፍታ ስራ አይደለም ወገኖቼ፣ እስከ መስቀል ለሆነ ላፍታ ስራ አይደለም። ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ሰው በሆነበት በዚያ አካላዊ ስጋ ተነስቷል። የተወጋውን እጆቹን አሳይቷል። ከደቀ መዛሙርቱ ጋር በልቷል። ለዘላለም እንደ ልብስ ላያወልቀው ያ የሞተበትን ስጋ ይዞት ምን አድርጓል? ተነስቷል። ጌታ ኢየሱስ ክርስቶስ ለምን ያህል ጊዜ ነው ልጅ የሚሆነው? ለዘላለም። ክብር ለእግዚአብሔር ይሁን። እንደውም የሰውን አድራሻ እሱ ባለበት ሁሉ አድርጓል። በሰማያዊ ስፍራ ከእርሱ ጋር ምን አረገን? አስቀመጠን። ለእኛ ሞተ ብቻ አይደለም፣ ለእኛ ተነሳ። ደጋግመን ይህንን ብዙ ተምረናል፣ ትዝ ይላችኋል አይደለም? ስለዚህ ለእኛ ሞተ ኢየሱስ አይደለም? ለእኛ ሞተ፣ ለእኛ ምን አረገ? ተነሳ። ለእኛ በእግዚአብሔር ቀኝ አለ፣ ለእኛ ዳግመኛ ይመጣል። ስለዚህ ከክርስቶስ ጋር ያለን ነገር በመስቀል ላይ ጌታ እስከሞተበት ጊዜ ድረስ የሚሆን አይደለም። ጌታ ኢየሱስ ከድንግል ማርያም ስጋ ነስቶ ሰው ከሆነበት ጊዜ አንስቶ ለዘላለም መስቀሉን ሁሉ አልፎ የሚቀጥል የማይለወጥ የማይሻር ጉዳይ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ እንግዲህ እስከ ምን ድረስ ነው የኛ ልጅነት ብለን ብንል መለኪያው ማን ነው? ኢየሱስ ነው። እስከ ምንድን ነው የሰውን ነገር ገንዘቡ ያደረገው ነው ጥያቄው። እስከ ምን ድረስ ነው ይሄ ጠበቃ የሚወክለኝ? እስከ ምን ድረስ ነው እነዚህ ሰዎች የሚረዱኝ? እስከ ምን ድረስ ነው ብለን ልክና አቅም ሰው ስላለው እንጠይቃለን። ኢየሱስ እስከ ምን ድረስ ነው ለእኛ የእኛን ነገር የራሱ ያደረገው? ኦ ሃሌሉያ! መለኮትነቱ ከሰውነቱ ሊለይ በማይችል ክብር ኢየሱስ ተነስቷል። መለኪያው ኢየሱስ ነው። የልጅነት መለኪያው ኢየሱስ ነው። የእግዚአብሔር ስም የተባረከ ይሁን። ዕብራውያን ምዕራፍ 2 ላይ ብዙ ልጆችን ወደ ምን ሊያመጣ? ወደ ክብር። ብዙ ልጆች ወደ ክብር ሊያመጣ ነው መከራ የተቀበለው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ ጌታ በእኛ ውስጥ በሚኖርበት ጊዜ የጌታ ልጆች በደንበኛ አዳምጡኝ። ይህን የምነግራችሁን ነገር you have to really understand this በጣም you have to understand this እግዚአብሔር በእኛ ውስጥ የሚሰራበትን ልኩንና መጠኑን ሉዓላዊ ፈቃዱ በሚፈልገው ልክ ነው በቤተ ክርስቲያን የሚያስቀምጠን የሚሰጠን ጥሪና የሚሰጠንን ጸጋ እንደ ፈቃዱ ነው የሚያደርገው። ይሄ በሉዓላዊ ስልጣኑ ስር ያለ ነው። ነገር ግን ምንም ያድርገን ምንም ግን ትልቅ ነገር ግን እግዚአብሔር በእኛ ህይወት ውስጥ እንዲሰራ ግን እኛ የሚጠበቅብን ነገር አለ። ክርስቶስ በእኛ ውስጥ ለእኛ እስከ ምን ድረስ ነው የሚለውን የምናምነው እምነት ቁልፍና ወሳኝ ነው። ክብር ለእግዚአብሔር። ደግምላችኋለሁ፣ ክርስቶስ በእኛ ውስጥ ለእኛ እስከ ምን ድረስ ነው የሚለውን የሚለካላችሁ ቤተ ክርስቲያን አይደለም፣ አገልጋዮች አይደሉም፣ ማንም አይደለም፣ ትንቢት አይደለም፣ ራእይ አይደለም፣ በወንጌል የተነገረው የክብር ጌታ ኢየሱስ ራሱ ነው። ስለዚህ እኔ ውስጥ ጌታዬ ኢየሱስ ክርስቶስ ሊሰራ የሚችለውን ሊያደርግ የሚችለውን መጠኑንና ልኩን የሚወስነው ኢየሱስ ለኔ ሆነልኝ የምለው ጌታ ለእናንተ ሆነላችሁ ለሰው ልጆች ሁሉ ሆነላችሁ ጌታ ነው ልኩ ከመታወቅ የሚያልፍ አይደለም እንለው የእግዚአብሔርን ፍቅር ለማወቅ ተበረቱ ዘንድ ክርስቶስ በሙላት በውስጣችሁ እንዲኖር አይደለም ይለው ወደ ክርስቶስ ፍጹም ሙላት ደርሳችሁ ትሞሉ ዘንድ አይደለም ይለው ስለዚህ ከዚህ ጌታ ጋራ ያለን ትስስርና እምነት ይሄን ጌታ የምናስተናግድበት መስተናገድ የመንፈሳዊ ህይወታችን ጉዳዩ ያለው እዛ ላይ ነው በጌታ ደጋግም የነገራችኋለሁ ቤተክርስቲያኑስ በመኖር በዛት የቤተክርስቲያን ቋንቋ በማወቅ አገልጋዮች በማወቅ ቤተክርስቲያን በማርጀት ህይወታችሁ እቺን ታህል ቫልዩ የለው ኢየሱስን ባስተናገዳችሁበት ልክ ብቻ ነው where is jesus now in your life ነው ጥያቄው Where is Jesus now in my life? ነው ጥያቄው እንጂ እኔ እንዲነበርኩ ከነገሬ ጋር በላው ጠጣው እዚ ተካፈልኩ እን ተማርኩ ተረት ነው የላምበረት ወገኖቼ Where is Jesus now? Where is Jesus now? ይሄን ጌታ የማስተናግድበት የኔ ቫልዩ ጣዕሜ ለዛዬ ግርማዬ ሞገሴ ጸጋዬ ለማገልገል ለመገልገል የሚያምርብኝ ሆኜ ምኖረው ጌታዬ ኢየሱስን ማስተናግድበት ማስተናገድ ነው። አሜን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ደቀ መዝሙርነት ስልጣን አይደለም ትምህርት ተምሮ ምን ጨርሰው አይደለም ይሄ ዋና ፖይንት ነው ደጋግሜ ነው ያልኩት ወገኖቼ ከጌታ ከኢየሱስ ክርስቶስ ጋር ልጅነት የጌታ መንፈስ በውስጣችን መኖሩ ከሆነ ክርስቶስ በእኔ ውስጥ የመኖሩ ጉዳይ ከሆነ እኔ ነገር የእግዚአብሔር ልጅ መሆንና ለመሆኔን የሚወስነው እኔ ከጌታ ጋር ያለኝ ነገር እንጂ ለራሴ ዋጋ ተመኘኝ ከሌነኝ እንዲነኝ ይያልኩ ስለፈልፍ ቡል በቤተ ክርስቲያን ውስጥ ፊሽካ ነው ፊሽካ የነፉ መኖር ነው ፊሽካ ማንንም ሰው አይሰማም ቤተ ክርስቲያን ጸጋ አይሰጥም ኢየሱስ የታለ በኔ ህይወት የሚለው እግዚአብሔር ስም የተባረከ ይሁን ክርስቶስን ስናስተናግደው ለክርስቶስ ዝቅ ስንል የራሳችንን ስንጥል በስጋ አይደላችሁም በመንፈስ ናችሁ ይላል የእግዚአብሔር መንፈስ እናንተ ውስጥ ቢኖር ስለዚህ የኔ ማንነት መንፈሳዊነቴ የሚለካው በስጋ እንዳልሆነ ያደረገኝ የእግዚአብሔር ልጅ የኢየሱስ ክርስቶስ መንፈስ እኔ ውስጥ ኖሮ ልጅ ስላደረገኝ ከሆነ ወደዛ ታሪኬ ነው መመጣው በትህትና የኔ ሆኖ ሁሉ ምን አረጋለሁ ባይ ባይ ክብር ለእግዚአብሔር ይሁን ስለዚህ የመስቀል ቋንቋ ነው የመስቀል ቋንቋ ምን ማለት ነው ሰውን በማናቃለው በክርስቶስ አቃለው በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም ለዚህ ነው መጽሐፍ ቅዱስ ወንድ የለም ሴት የለም ባሪያ የለም ጨዋ የለም ስኩስቴስ የለም ክርስቶስ ሁሉን ነው በሁሉም ነው ለኔ በጸጋው ብዙ ዘግኘ ጓል አይደለም ሰብስቤ ወሰርኩት ጌታ ለህቴም ለወንድሜም ለጌታ ልጆች ሁሉ ነው ለራሴ አሳምሬ ለሌላው አሳንሼ ሊሆን አይችልም ስለዚህ እዚህ ጌታ ቸርነትና ደግነት የጌታ ለሆኑት ሁሉ የተዘረጋና የተዘረገፈ ስለሆነ በጌታ ጸጋ ላይ ተጎዘጎዘ ህይወት ያለው ሰው ለሌሎች ሁሉ ልቡ እንደዛ ነው የሚሆነው የኔ ጌታ ይላል አንዳንድ ሰው አላ አይደለም እንደ ጠንቋይ ምናምን እንደ ጣዖት ያሉ ነው የኔ የሚባል የለም የኛ ጌታ ነው ያለው ክብር ለእግዚአብሔር የኔ ጌታ ላንተም ነው ላንቺም ነው ለሁላችን ነው የኔ የሚባል ነገር የለም እሱ ጣዖታችን ቤታችን ምናስቀምጠው ነው የኛ ነው ለምን ኢየሱስ ክርስቶስ ልጆች እንደ ልጆች እንድንሆን ስለሆነ እናደረገው ለዚህ ብቁ ልሆን ከኔ የሚገኝ ምንም ምክንያት ስለሌለ ለኔ ተደረገው ለማንም ለጌታ ህዝብ ሁሉ ይሆናል በኔ ክራይቴሪያ አይደለም በወንጌሉ ክራይቴሪያ ክብር ለእግዚአብሔር ይሁን አሜን ስለዚህ ልጅነትን መሰረት ባደረገው ሁኔታ سنመለከት ሰውነታችን በኃጢአት ምክንያት የሞተ ነው መንፈሳችን ግን በጽድቅ ምክንያት ምንድነው ሕያው ነው በሌላ አባባል መንፈሳዊ ህይወታችን እንቅስቃሴው የሚካሄደው መንፈሳችን ውስጥ በሚካሄድ ነገር ነው ስለዚህ ብዙ ክርስቲያኖች መንፈሳቸው ላይ ትኩረት አይሰጡም እና ብዙ ክርስቲያኖችን ሰይጣን ብዙ ሆምወርክ ይሰጣቸዋል ጭንቅላታቸው ውስጥ ዳር ቢዚ ጭንቅላታችሁ ነው ሰይጣን እንዴት እንደሚሰራ ማወቅ አለባችሁ። ሆምወርክ ይሰጠናል፣ አሳይመንት ይሰጠናል፣ ፕሮጀክት ይሰጠናል፣ የቤተ ክርስቲያን ፕሮጀክት ይሰጠናል። የራሳችሁን ህይወት ይከሳችኋል፣ ቢዚ ያረጋችኋል፣ አንቺ ብሎ ይላችኋል፣ ዋጋ ያሳጣችኋል፣ ሌሎችን ዋጋ እንድታሳጡ ያረጋችኋል። አያችሁት? ነገሩ ያለው እኛ የምንለመልምበት ነገር ውስጣችን እየሆነ በዛ መያዙን ትተን ሌላ ሬዲዮ ጣቢያ ተከፍቶ በዛ ፉዞ አድርጎ ነው የሚያኖረን። ይህንን መሰናበት መቻል አለብን። ኮረኮረሽ አይደል? አያችሁት? ሰይጣን ቢዚ ያረገናል። እነዚህን ነገሮች ማየት አለብን። ለምን? የቤተ መቅደስን ህይወት እንመልከት። መንፈሳችሁ ውስጥ ነው ያለው የሚለው የቤተ መቅደስን ህይወት ስንመለከት አደባባይ አለ። እስራኤሎች ሁሉ መጥተው እዚህ መስዋዕት የሚያቀርቡበት እስራኤላውያኖች ካህናቶች ጋር የሚገናኙበት መስዋዕት የሚቀርብበታል። ሌላ ደግሞ ቅዱስ የሚባል ስፍራ አለ እና እዚህ ውስጥ ደግሞ ካህናቶቹ የመጡ ተራ በተራ ስራቸው የሚሰሩበት ቦታ ነው። ካህናቶቹ መጥተው ስራ የሚሰሩበት ቦታ ነው። ሌላው ቅድስተ ቅዱሳን የሚባል ቦታ አለ። ቅድስተ ቅዱሳን የሚባል ቦታ አለ። በዚያ ውስጥ እግዚአብሔር አለ። ይሄ አደባባዩ አይሁዳዊ የሆነ የኪዳን ህዝብ፣ የብሉይ ኪዳን ህዝብ መስዋዕቱን፣ ጸሎቱን፣ ምኑን፣ ስዕለቱን እያመጣ እዚያ ያቀርባል። አያችሁት? ካህናቶቹ ደግሞ የእግዚአብሔርን ስራ ሊሰሩ የተመረጡት ቅዱስ የሚባለው ቦታ ይገባሉ። ቅድስተ ቅዱሳኑ ግን በመጋረጃ የተዘጋ ነው። ለእኛ ግን ተተርትሯል። ክብር ለእግዚአብሔር ይሁን። አያችሁት? አሁን እኛ ወደዚህ ነው የምንገባው? እዚህ ላይ ነው የምናተኩረው ወይስ እዚህ ነው የምንሆነው? ነው ሰይጣን ቢዚ ያረገናል። እዚህ አለ አይደለም፣ ከሊት ምን ለብሳ መጣች፣ ከሌ ምን እንትን አለ፣ ስንት ሰው መጥቷል፣ ምን ብሏል፣ በቃ ምን ቢዚ ቢዚ ያረገናል። የአደባባይ ጊፍት ይሰጠናል። የአደባባይ ምን የፈለጋችሁትን ስም ስጡት፣ ምን ስራ ይሰጠናል። ቢዚ ያረገናል ስራ። ዩሲ ህይወታችን በልጅነት ላይ ከተመሰረተ ከአባታችን ጋር የጠበቀ ነገር ሳይኖረን በቤቱ አምሮብን ልንኖር አንችልም። ስለዚህ ልጅነት ላይ የተመሰረተ ህይወት የሚኖሩ ሰዎች እግዚአብሔር ተኮር ህይወት እንዲኖራቸው ያስፈልጋል። ይሄ ቀላል አይደለም። ይህንም በደንበኛ እንዴት በህይወታችሁ እንደሚሰራ በደንበኛ እንማራለን በቀጣይ ጊዜያቶች ውስጥ። ስለዚህ ብዙ ክርስቲያኖች እንዳዩ እንደሰሙ አራ አንዳንዱ እንደጠረጠረ ነው የሚኖሩ። እንደጠረጠረ እንዳየ ብቻ አይደለም፣ ተጨባጭም ሳይኖር ሳይሰማም እንደጠረጠረ። ውድ ወገኖቼ ህይወታችን ልጅነት ላይ ነው ተመስርቷል ስንል በውስጣችን ባደረው በኢየሱስ ክርስቶስ በመንፈሱ የልጅነትን ጸጋ ሰጥቶን አባባ እያለ የሚያኖረን መንፈሳችን ውስጥ ነው ያለው። ስለዚህ የውጭ ህይወትን መሰናበትን ማወቅ አለብን። አሜን። መጽሐፍ ቅዱስ ምን ይላል? ነፍሱን የማይክድ ነፍሱን መካድ። ምን ማለት ነው ነፍስን መካድ? ነፍሳችንን ስንክድ በህይወታችን ነፍስን መካድ ማለት ምን ማለት ነው? ንጉሥ ዳዊት ጥሩ ጸሎት ይጸልያል በመዝሙረ ዳዊት ውስጥ። ከትልልቆች ጋር አልሄድሁም፣ ከኔም ይልቅ ከሚከበሩ ጋር፣ አቤቱ ዓይኖቼ ከፍ ከፍ አይበሉብኝ። አያችሁት ምን እንደሚል? እና ነፍሴን አሳረፍኳት፣ ነፍሴን የእናቱን ጡት አለ አይደለም እንዳስጣሉት ዝም አሰኘኋት። የእናቱን ጡት በአንድ ጊዜ የሚተው ልጅ አለ? እናቶች የእናቱን ጡት በአንድ ጊዜ የሚተው ልጅ የለም አይደል? አዎ። ንጉሥ ዳዊት ግን ነፍሱን የእናቱን ጡት እንደ ተከለከለ ልጅ አደረግኳት አለ። የእግዚአብሔር ስም የተባረከ ይሁን። መዝሙር 131 ላይ አቤቱ ልቤ አይታበይብኝ። መታበይ ምን ማለት ነው? መንጠራራት ነው። ትልልቅ ቦታ ላይ ለመገኘት መሞከር። አይኖቼ ከፍ ከፍ አይበሉብኝ። ከትልልቆች ጋር ከኔ የሚበልጥ ከሚከበሩ ጋር አልሄድሁም። እድል ፋንታዬ የአደባባይ አይደለም። እድል ፋንታዬ የሰው አይደለም። እድል ፋንታዬ ሰው የሚያየው ጋር አይደለም ነው የሚለው ንጉሥ ዳዊት። የእግዚአብሔር ስም የተባረከ ይሁን። ነፍሴን ምን አረኳት ይላል? አሳረፍኳት። ከምንድን ነው ያሳረፋት? ከሥራ በዛት እንዳይመስላችሁ። እነዚህ ነገሮች እየተፈለገች እየጓጓች እየተጠማች ከመንከራተት ህይወት ነው ያዳናት። ተይ ነው ያላት። እድል ፋንታሽ እዚህ አይደለም፣ እነዚህ ትልልቆች ጋር አይደለም፣ እየታበሽ የምታስቢው ቦታ አይደለም ነው ሚላት። ይከለክላታል። ነፍሴን አሳረፍኳት። የእናቱን ጡት እንዳስተውት ምን አረኳት? ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። አያችሁት? ነፍሱ ምን አይነት ነች? የእናቱን ጡት እንዳስተውት በውስጡ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። ስለዚህ ለአደባባይ ነገር፣ ለውጪ ነገር ራሷን ያጋለጠች በምኞት የተወሰደች ነፍስ ለመንፈሳዊ ህይወት እንቅፋት ይገጥማታል። ስለዚህ በውስጣችን ባደረው በልጅነት ጸጋ ለመኖር ከአደባባይ ህይወት መሰናበት ይጠይቃል። ራስን መካድ ይጠይቃል። የደቀ መዝሙር ህይወት ራስን በመካድ ላይ ተመሰረተው ለዚህ ነው። እግዚአብሔር እንደመራን፣ እግዚአብሔር እንዳስተማረን፣ እግዚአብሔርን ክርስቶስን ብለን ለክርስቶስ ብለን መኖር ይመጣል። የምናየው የምንሰማው ተስፋ የሚያስቆርጠን ዋጋ የሚያሳጣን ወይም ወደኋላ እንደቀረን በሌሎች እንደተቀደምን የሚያደርገንን ነገር ሁሉ የእኔ እድል ፋንታ እዚህ አይደለም፣ የተቀደምኩ ቢመስለኝ የቀደምኩ ልሆን ምችል ቢታየኝ እድል ፋንታ እዚህ ጋር አይደለም። እኔ ልጅ ሆኜ እንድኖር በተመረጥኩበት በክርስቶስ መንፈስ በውስጤ ባደረው በእግዚአብሔር ጸጋ መኖር አለብኝ የሚል ወገኖቼ፣ የሰሞን ውሳኔ አይደለም፣ የአፍታ ውሳኔ አይደለም፣ ቋሚ የሆነ የህይወት መመሪያ የሆነ ውሳኔ መወሰን አለብን። እግዚአብሔር ይመስገን። ከአደባባዩ ነገር ጋር የምንሰናበተው ለአንዴና ለዘላለም ነው። ንጉሥ ዳዊት ይህን ነው የሚለው፣ ነፍሴን አሳረፍኳት። ከዛ በኋላ የእምነት ህይወት ይጀመራል። የእምነት ህይወት የመንፈስ ህይወት ነው። የእምነት ህይወት የመንፈስ ህይወት ነው። በመንፈስ ለመመላለስ የሚረዳን ነገር መሆን ይጀምራል። ያኔ እግዚአብሔር ልባችን እንደተሰበሰበ ያያል። እግዚአብሔር ልባችን ወደ እሱ እንደምንመለከት ያያል። አያችሁት? ባሪያ ወደ ጌታው እንደሚያይ፣ ባሪያይቱ ወደ እመቤቷ እንደምታይ፣ እኛም አይኖቻችን እሱ ላይ እንደሆኑ ያያል። የሚያዩትን ያያል፣ የሚፈልጉትን ያያል። እንደ ንጉሥ ዳዊት የአደባባዩን ህይወት ትልልቆችን መከተል ከፍ ከፍ ያለውን መፈለግ ልባችን ከመታበይ ተከልክሎ ወደ እግዚአብሔር ስንመለከት በተጠራውበት በዳንኩበት በልጅነት መንፈስ ልኑር ስንል ያየናል። ይሄ እግዚአብሔር ይመለከታል። ያን ጊዜ ምን ያረጋል? የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከማን ነው? እግዚአብሔር ያን ሊመራን ይጀምራል። እዚህም ከአደባባይም ደግሞ ከጌታም ከአደባባይም እኛማ ድራማ ለምደናል እኮ። አንዴ ወደዚህ፣ አንዴ ወደዚህ፣ አንዴ ወደዚህ፣ አንዴ ወደዚህ። ሁለት እግር፣ ሁለት ልብ፣ ሁለት አካሄድ፣ ሁለት ህይወት ስንሆን እግዚአብሔር አይፈልግም። እግዚአብሔር አይፈልግም። ቀናተኛ ነው። በተከፈለ ልብ ያለ ፍቅርን አይፈልግም። እግዚአብሔር ቀናተኛ ነው። እግዚአብሔር ክርስትና ፓርታይም አይደለም። ፓርታይም አይደለም። ስራ ፓርታይም ሊኖረን ይችላል። ክርስትና ግን ፓርታይም አይደለም። ከሰኞ እስከ አርብ ድረስ ዓለማዊ ሆኜ እንደ ሰዎች እየኖርኩ እንደ ሰው እየታየው እንደ ሰው እየተመላለስኩኝ እሁድ በአንድ ጊዜ መጥቼ ጌታ ሆይ በጸጋ ሃሌሉያ እያልኩኝ ደግሞ በመንፈስ ልሁን ብዬ ብል እግዚአብሔር አይሁዳውያኖችን ኤርምያስ ኢሳይያስን አነብነ መስዋዕታችሁን ነፍሴ ነፍሱ ተጸይፈዋለች ጠልታዋለች። እግዚአብሔር ይጠላል። የምናደርገውን ነገር የማይወደው ነገር ይሆንብናል። ትላንት እንዴት እንደነበርኩ እያየ፣ ማክሰኞ እንዴት እንደነበርኩ እያየ፣ ሮብ እንዴት እንደነበርኩ እያየ፣ እንዴት እንደተመላለስኩ፣ እንዴት እንዳወራው፣ እንዴት እንደተመኘው እያየ እሁድ መጥቼ በአንድ ጊዜ በድራማ ብሰራ ወገኖቼ፣ ሰው እንኳን ያዝንብናል፣ እንኳን እግዚአብሔር። ስለዚህ ቋሚ አቋም ነው መውሰድ ያለብን፣ የመስቀል አቋም። ስለዚህ በልጅነት ህይወት መኖር አቋም ይጠይቃል። ልጅነት የዶክትሪን ትምህርት ብቻ አይደለም፣ እንደ መፈክር ምን ጠቅሰው አይደለም። በተወለድኩበት ዳግም በተወለድኩበት በልጅነት መንፈስ ለመኖር ልጅ ሆኜ ለመኖር በእግዚአብሔር መንፈስ እየተመራው ቅድም እንዳየነው እግዚአብሔር በውስጤ በሚሰጠኝ በልጅነት ጸጋ እንደ አምላክ የፈቃድ ልኖር ከፈለኩ ቋሚ የሆነ ላንዴና ለሁል ጊዜ ልሳሳት እችላለሁ፣ ለደክም እችላለሁ። እግዚአብሔር ምህረት አለ። ነገር ግን አለ አይደለም ለማደና ቋሚ የሆነ ወዲያና ወዲ ይያልኩኝ ህይወቴ ጅንጉርጉር አይሆንም። ነገር ግን ቋሚ በሆነ መሰጠት የልጅ ሆኜ እኖራለሁ። እኔ ዳግም የተወለድኩት እንደ መፈክር ማሰማው ልጅነት ሳይሆን እንዳየርም ተነፍሰው ህይወት ነው። ወክም እናረግበት ነው። ልጆች ሆነልንም በስጋ ተመላልሼ በመንፈስ መመላለስ አልችልም። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ይህንን ሪቫይዝ ካደረግን የሚቀጥለው ጊዜ ጌታ አምላክ ፈቃዱ ቢሆን በዚህ ላይ ተመስርተን የልጅነትን ህይወት በስፋት እናየዋለን። የሰማነውን እግዚአብሔር ይባርክልን። እንጸልይ። ልዑል እግዚአብሔር እናመሰግናለን። እናመሰግናለን የዳንበትን ጸጋ፣ የተወደድንበትን ጸጋ። እግዚአብሔር ሆይ ልጆች ያደረገንን የጌታችን ኢየሱስ ክርስቶስን መስዋዕት የማዳኑን ኃይልና ብርታት ያስተዋልን፣ ያጣጣምን፣ ያደነቅን ጌታ ሆይ እየተመሰጥን በዚህ እንድንኖር አይምሯችንን ሰብስብ፣ ልባችንን ሰብስብ። እግዚአብሔር ሆይ መባከን ካለበት አንተ ከማትገኝበት ታሪካችን ከማይሰራበት ከአደባባይ ከንቱ ህይወት አውጣን ጌታ ሆይ አውጣን። በኢየሱስም እንማጸናሃለን ጌታ ሆይ ባንተ ልንኖር እንደ ቅርንጫፍ ጌታ ሆይ አንተ በእኛ እኛ ባንተ ሆነን ተሳስረን ልንኖር የተሰጠንን የወዳጅ ህይወት የፍቅር ህይወት አሳየን። ይህ ከውስጣችን እንዳይጠፋ ሰይጣንም እንዳይወስደው ጌታ አምላክ ሆይ በተባረከው መንፈስ በውስጣችን ቃልህን አትምልን። ቀሪው ጊዜ በኃይልህ በስልጣን ስር ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ፕሮግራሞቻችን እስክናስተካክል ባዙሩ መሄድ የምትፈልጉ መሄድ ይችላላችሁ። ጌታ የተመሰገነ ይሁን።